የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 4 2014 ዓ.ም ዝግጅታችን ጀመረ። በህወሓት ቁጥጥር ስር ናቸው ከሚባሉ የአማራ ክልል ከተሞችና ሌሎች አካባቢዎች ተፈናቅለው ወደ ዋግህምራ ዞን የሰቆጣ ከተማ የሚገቡ የተፈናቃዮች ቁጥር እየጨመረ መምጣቱን የዞኑ የኮሚኒኬሽን መምሪያ አስታወቀ። ተፈናቃዮችን አነጋግረናል።
አንድ ቀን እንደዚህ ሰቆጣን የሚገባ ጾም ስናድር አፈሩን አንጓልና በውሃር ግን ዋጥ ነው ዝም ብዬ ጡቴን ሳጠባውም የለም እንደዛ ቀመጥኳቸው አልተኛለች ሲሉ
በዚህ ዙሪያ ከተሰናዳው ዘገባ የተቀነጨበ ድምጽ ነው ያስደመጥናችሁ። ሙሉ ዘገባውን በአብይ ርዕስ እናሰማችኋለን። የሰብአዊ እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል እየገቡ አይደለም ሲሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አስታወቁ። በዚህም ጉዳይ ላይ ዘርዘር ያለ ዘገባ አለን። ኦፌኮ ከአማራ ክልል የተነሱ ያላቸው ታጣቂዎች በተለያዩ ስፍራዎች የኦሮሚያ ክልል ወሰንን ጥሰው የመሬት ወረራ ላይ ተሰማርተዋል ሲል አብን በበኩሉ የኦፌኮን መግለጫ በመረጃ ላይ ያልተመሰረተና ግጭት ቀስቃሽ ነው ሲል ተቃውሞታል። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ መሰናዷችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ የአሜሪካ ድምጽ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በምስልና ድምጽ ቅንብሩ ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውናሉ። የዌብና የማህበራዊ ድረገጽ ፕሮዲውሰራችን ደግሞ አበባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን ለምሽቱ በቀዳሚነት ወደ መራረጥናቸው ዓለም አቀፍ ዜናዎች ነው የምናሻግራችሁ። ከዜናዎቹ ጋር አብራችሁን ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት የማሊውን የወታደራዊ ስልጠና ተልእኮውን እንደሚያቆም አስታወቀ። አህጉራዊው ህብረት የማሊ ወታደሮችን የማሰልጠን ተልእኮውን ለማቆም ትናንት ሰኞ ውሳኔ ላይ መድረሱን አንድ ከፍተኛ የህብረቱ ዲፕሎማት ገልጸዋል። አክለውም ነገር ግን ከሳህል አካባቢ በጠቅላላ እንወጣለን ማለት አይደለም ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊው ጆሴፕ ቦሬል ባካሄዱት ጋዜጣዊ ጉባኤ የማሊን የጦር ኃይሎችና ብሔራዊ ዘብ ማሰልጠኛ ስምሪታችን ይቆማል፣ ነገር ግን የሳህል አካባቢ ነገር በቃን ማለታችን አይደለም ብለዋል። ቅድሚያ ትኩረት የምንሰጠው አካባቢ ነው፣ እንዲያውም ተጨማሪ ድጋፍ ለመስጠት እንፈልጋለን ብለዋል። ውሳኔው ላይ የተደረሰው ማሊ ውስጥ የደረሱት ክስተቶች የሩሲያው የግል ወታደራዊ ኩባንያ ቫግነር ግሩፕ በሀገሪቱ ጣልቃ እንደማይገባ ምንም አይነት ዋስትና ባለማግኘታችን ተገደን ነው ብለዋል። የማሊ ወታደሮችና ባዕዳን ተዋጊዎች በምስራቅ ማሊ ሞራ መንደር ውስጥ ባለፈው ወር 300 ሲቪሎችን ገድለዋል ሲል ሂዩማን ራይትስ ዋች ባወጣው ሪፖርት ማስታወቁ የሚዘነጋ አይደለም። የሩሲያው የወርቅ ማዕድን ኩባንያ ኖርጎልድ የቡርኪና ፋሶ የወርቅ ማዕድን ማውጣት ስምሪቱን እንደሚያቆም አስታውቋል። ትናንት ባወጣው መግለጫ ከውሳኔው ላይ የደረሰው የሀገሪቱ የጸጥታ መደፍረስ እየተባባሰ በመሄዱ ነው ብሏል። ከሩሲያው ኖርጎልድ ጋር የሚሰራው ታፓርኮ የተባለው ኩባንያ ዋና ስራ አስኪያጅ ባወጡት መግለጫ እርምጃውን የወሰድነው በማዕድን ቁፋሮ እንቅስቃሴያችንና በሰራተኞቻችን ደህንነት ላይ የተደቀነው አደጋ እየተባባሰ በመሆኑ ነው ብለዋል። በኩባንያው 10% ድርሻ የያዘው የቡርኪና መንግስት አስተያየት ግን እንዳልተገኘ ሮይተርስ ገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ህብረት በሁሉም የሩሲያ ባንኮች ላይ ማዕቀብ እንዲጥልና ነዳጇንም መግዛት እንዲያቆም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጠይቀዋል። ዘገባውን ስመኝሽ የቆየ ታቀርባለች።
ዛሬ ለሊቱዌኒያ የምክር ቤት አባላት በቪዲዮ ንግግር ያደረጉት ዘለንስኪ የአውሮፓ ሀገሮች ከሩሲያ ጋር መነጋገራቸውን ከቀጠሉ የሩሲያ መሪዎች ምንም ቁጣት አይደርስብንም ይላሉ ሲሉ አሳስበዋል። የአውሮፓ ህብረት አባል ሀገሮች የሩሲያ ባለስልጣናትና የንግድ ድርጅቶች ላይ ያነጣጠሩ በርካታ ማዕቀቦች የጣሉ ሲሆን ነዳጅና ጋዝ መግዛታቸውን ፈጥነው ማቆም ላይ እያመነቱ ናቸው። አንዳንዶቹ ሀገሮች በሩሲያ የነዳጅ አቅርቦት ላይ በእጅጉ የሚተማመኑ በመሆናቸው ያቆሙ እንደሆን ኢኮኖሚያቸው ይጎዳል የሚል ስጋት አላቸው። የሩሲያ ፕሬዝዳንት ቭላድሚር ፑቲን ዛሬ በዓለም ላይ ማንንም በተለይ ደግሞ ሩሲያን የምታክል ትልቅ ሀገር ማግለል አይቻልም ብለዋል። ሩሲያ ልዩ ወታደራዊ ዘመቻዋን የከፈተችው የምስራቅ ዩክሬንን ህዝብ ደህንነት ለመከላከልና የራስዋንም ጸጥታ ለማረጋጋት ነው ያሉት ፑቲን ሌላ አማራጭ በማጣታችን ነው የሚለውን ሙግታቸውን ደግመውታል። የሩሲያ ኃይሎች ማሪዮፖል ከተማን ለመቆጣጠር እየሞከሩና ውጊያውን ወደ ምስራቁ ዶኔትስክ ክፍለ ግዛት ለማስፋፋት እየተዘጋጁ መሆናቸውን ዩክሬን ተናግራለች። የብሪታንያ መከላከያ ሚኒስትር በምስራቅ ዩክሬን በሚቀጥሉት 2-3 ሳምንታት ከባድ ውጊያ እንደሚካሄድ ባቀረበው ግምገማ አስታውቋል። ሩሲያ የኬሚካል የጦር መሳሪያ ጥቃት ሀገራቸው ላይ ልትፈጽም እንደምትችል በትላንትና ማታ ንግግራቸው ያስጠነቀቁት የዩክሬን ፕሬዝዳንት ዜለንስኪ ምዕራባውያን ጠበቅ ያለ ማዕቀብ በመጣል እንዲከላከሉ ተማጽነዋል። የዶኔትስክ ህዝባዊ ሪፐብሊክ ሚሊሺያ ቃል አቀባይን ጠቅሰው እንዲህ ብለዋል።
አንደኛ የሩሲያውያኑ ወረራዎች አፈቀላጤ ማሪዮፖልን ለመከላከል በሚዋጉት ላይ ኬሚካል የጦር መሳሪያ ሊጠቀሙ እንደሚችሉ ተናግሯል። ይህን ፈጽሞ በቀላሉ አናየውም። የዓለም መሪዎችን ማስታወስ የምፈልገው ሩሲያ የኬሚካል መሳሪያ ሳትጠቀም እንደማትቀር ካሁን ቀደምም ተነስቶ ነበር። ያኔ በተሰጠው ምላሽ መሰረት የሩሲያ ወረራ እስከሚባባስና እስከሚፋጠን ነበር የተጠበቀው ማለት ነው።
የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ጆን ከርቢ በጉዳዩ ላይ በሰጡት ቃል ዩናይትድ ስቴትስ ሩሲያ የኬሚካል መሳሪያ እንደምትጠቀም ማረጋገጫ የያዘ ሪፖርት አልደረሳትም፣ ነገር ግን ጉዳዩ በጥልቅ ያሳስበናል ብለዋል። ዩናይትድ ስቴትስ እና አጋሮቿ ተጨማሪ ወታደራዊ ድጋፍ እንዲሰጡ ትላንት የዩክሬን ፕሬዝዳንት ተማጽነዋል። በተለይም ደቡብ ኮሪያ የሩሲያን ሚሳይሎች መጥቶ የሚጥል ተጨማሪ መሳሪያ እንድትለግስ ጠይቀዋል።
በመጨረሻም ዩናይትድ ስቴትስ ወታደራዊ አውሮፕላን ተሸካሚ መርከቧን ወደ ደቡብ ኮሪያ የባህር ጠረፍ አስጠግታለች። ይህንን ወታደራዊ አቅሟን የማሳየት እርምጃ የወሰደችው እንደ አውሮፓውያን አቆጣጠር ከ2017 ወዲህ ለመጀመሪያ ጊዜ ሲሆን በቅርቡ ሰሜን ኮሪያ የረጅም ርቀት ተወንጫፊ ሚሳይል ለሙከራ መተኮሷን ተከትሎ መሆኑ ተዘግቧል። ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብ ደቡብ ኮሪያ ደቡብ ምስራቃዊ አካባቢ የምትገኘው ኡልሳን የተባለች ከተማ የደረሰ ሲሆን ለ3 ወይም ለ5 ቀናት ሳይቆይ እንደማይቀር ዮንሃፕ የዜና አገልግሎት ዛሬ ዘግቧል። ሮይተርስ ስማቸው ያልተጠቀሰ የዩናይትድ ስቴትስ ባለስልጣንን ጠቅሶ እንደዘገበው የጦር መርከቡ በክልሉ ያሉ አጋሮቻችንን ለማረጋጋት በጃፓን ባህር ከጃፓን ወታደሮች ጋር ልምምድ እያደረገ ነው ብለዋል። ዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 4 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ክልሉ አካባቢ ላይ ያለውን ችግር በሚገባና በመጨረሻ መፍትሄ ከመስጠት አኳያ ህዝቡን ፊት ለፊት አወያይቶ መንግስቱ ለአንዴና ለመጨረሻ ጊዜ መፍትሄ መስጠት አለበት ብያምናል።
ሰሞኑን ግጭት ስለተቀሰቀሰበት የኦሞ ዞን አካባቢ የመፍትሄ ሀሳብ ያሉትን ያካፈሉን በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የህግና የብዝሃነት ተመራማሪ ዶክተር ኬረዲን ተዘራን ነው ያሰማናችሁ። በዚህ ዙሪያ ከተሰናዳ ዘገባ ቀንጨብ አድርገን ነው በክልሉ በተፈጸመው ጥቃት 151 መኖሪያ ቤታቸውንም መቃጠላቸው የሚዘረዝር ዘገባ በተካቶበታል። በሁለተኛው አጋማሽ ሙሉን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዘገባችን እንወሰዳችሁ። በቀዳሚ ዘገባችን ተፈናቃዮችን የተመለከተ ስግጅት ነው የምናስደምጣችሁ። በህወሓት ቁጥጥር ስር ናቸው ከተባሉ የአማራ ክልል አካባቢዎች ተፈናቅለው ወደ ዋግ ህምራ ዞን ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር እየጨመረ መምጣቱን የዞኑ ኮሚኒኬሽን መምሪያ ቢሮ ገለጸ። በከተማው በአሁኑ ሰዓት ከ70,000 በላይ ተፈናቃይ እንዳለ የገለጹት መምሪያ ኃላፊው አቶ ከፍ ያለው ደበሽ በየቀኑ ቁጥሩ እስከ 200 የሚደርሱ ተፈናቃዮች ወደ ከተማው እየገቡ መሆኑንም ተናግረዋል። በአካባቢው የምግብ እጥረትና ችግር መኖሩ ለመፈናቀላቸው ምክንያት መሆኑን ገልጸዋል። አስቴር ምስጋናው ናት ዘገባውን ያሰናዳችሁ፣ እንደሚከተለው ይቀርባል።
ወይዘሮ ጸጋ መሰረት ከአበርገሌ ወረዳ የ5 ዓመትና የ7 ወር አራስ ልጃቸውን አዝለው ከአንድ ሳምንት የእግር ጉዞ በኋላ ሰቆጣ ከተማ መግባታቸውን ይናገራሉ። አካባቢያቸውን ጥሎ ለመሰደድ ያበቃቸው ምክንያት ሲገልጹ
ዘለው ፈጣ ነው በእግሬ የመጣሁት። ልጆችን አንዱን ህፃን አዝዬ ነኝ፣ እሷን በእግሯ እየጎተትኩ ህፃኗ የ5 ዓመት ልጅ ህፃናት አንዷ እነሱን እየ በሳምንቴ እየተጎተትኩ ዋሻው ላይ እያደርነ ግንተው ደግሞ እንዳያየን ደሊት ደሊት ለሾህ እየተወጋን ገደል እንድንሄድ እንቀርባለን። ባትሪ እንዳናበራ ይመቱናል እያለ አፈሩን አንጓለንና አንድ ቀን ደሊት ሰቆጣ ልንገባ ጦም ስናድር አፈሩን አንጓለንና በውሃ አድርገን ዋጥ ነው። ዝም ብዬ ጡቴን የምሳጠባውም የለም እንደዛ ቀመስኳቸው አልተኛል ሲሉ
ሌላው ከበርገሌ ወረዳ ባርኪዳ ንብረት ከተባለው አካባቢ ተነስተው 6 ሰዓት የእግር ጉዞ በሌሊት ከተጓዙ በኋላ ሰቆጣ ከተማ እንደገቡ የሚናገሩት አቶ ወንድሙ በላይ ናቸው።
በሌሊት ተጠፍተን የመጣንም ያ እስከ ጸመራ ታውቃል። በዛ ወንዝ ለወንዝ በድሮ ይሄ መስመርም ያው ዘራት ያለ በዛ እስከ 6 ሰዓት 7 ሰዓት ተጉዘን ነው የገባነ።
በአማራ ክልል አሁንም በህወሓት ቁጥጥር ስር እንዳሉ ከሚነገሩ አካባቢዎች ወደ ሰቆጣ ከተማ የሚገቡትን ተፈናቃዮች የሚመዘግቡት የአካባቢው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ባለሙያ አቶ ግርማ ይላኩ የተፈናቃዩ ቁጥር በየቀኑ እየጨመረ እንደሚገኝ ይናገራሉ።
እህል የለም የሚበላ፣ ጨው በርበሬ የለም የሚለበስ የለም የሚበሉበት የለም። በየቀኑ 100 ሰው 200 ሰው ሳይገባ አይውልም አያድርም። በየቀኑ ስለሚመጣ በየቀኑ እኛ ደግሞ የገባውን አቤት እያደረግን ቁጥሩ እየጨመረ ነው ሄደው ያለው። እንግዲህ ወደ 28,000 ምናምን ደርሰዋል። ያ በገሌ ማለት ነው።
የዋግምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ከፍ ያለው ደበሽ ከአበርገሌ፣ ከጻግብዢ፣ ከዛታ፣ ከወፍላ ወይም ኮረም ወረዳ እንዲሁም ከዝቋላ 6 ቀበሌዎች እየተፈናቀሉ የሚመጡ ሰዎች ቁጥር 70,000 መብለጡን ተናግረዋል። የሰብአዊ ድጋፍ እርዳታና መጠለያ እንደሚያስፈልግም አሳስበዋል።
እነዚህ ተፈናቃዮች ከ4-5 አቅጣጫ ነው የሚመጡት። ዝቋላ ወረዳ ከተወሰኑ ቀበሌዎች 6 ቀበሌዎች አሉ። እዛው ዝቋላ ላይ መጠለያ ጣቢያ አለ። ወደሱ ነው እየፈለሱ የሚገቡት። ወረዳ ነው ሙሉ በሙሉ ቴሌፍች ነው ያለው ይሄ ወረዳ። እንደገና ጻግብዢ ወረዳ የሚባል አለ። ከወፍላ የሚመጡ ከዛታ የሚመጡ ተፈናቃዮች አሉ። ከ4 ቀን በፊት በነበረኝ መረጃ 71,582 ነው። አንዳንድ ድጋፎች ይመጣሉ በመንግስት በኩልም በድርጅቶችም በግለሰቦችም። ነገር ግን ከመጣው ማህበረሰብ ከተፈናቀለው ማህበረሰብ ጋር ሲነጻጸር እዚህ ግባ የሚባል አይደለም። ክረምት እየመጣ ስለሆነ አንድ ሁለት ዝናብ መሰለያ የሌላቸው ሰዎች አንድ ሁለት ዝናብ ቢዘንብ ሰዎቹ አደጋ ላይ የሚወድቁ ይመስላል እና ጤና ባለሙያዎች የሚያረጋግጡት ይህንን ነው። በጣም ትልቅ ስጋት ነው።
ከዚህ ቀደም በዝቋላ አካባቢ ተፈናቅለው የነበሩ ከ18,000 በላይ ተፈናቃዮች ከፍተኛ የሆነ የምግብ ችግር ገጥሟቸው እንደነበር መዘገባችን ይታወሳል። አሁን ችግሩ ምን ላይ ደርሷል ስንል ላነሳንላቸው ጥያቄ አቶ ከፍ ያለው ሲመልሱ
እርዳታዎች ይሄዳሉ፣ ግን በቂ እርዳታ ባለመሄዱና ለህፃናት የሚሆን አልሚ ምግቦች በበቂ ሁኔታ ስለሌሉ ረሃቡ አላሆንም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለምን ዛሬ ለማግኘት ያደረግኩት ጥረት አልተሳካም። ነገር ግን ከሳምንት በፊት በዋግምራ ተፈናቃዮች መጠለያ ዙሪያ ተከታዩን ብለው ነበር።
ሰቆጣ ከተማ ላይ ተፈናቃዮች የሚጠሉበት ቦታ
ለተፈናቃዮች ምቹ ባለመሆኑ ምክንያት አዲስ የመጠለያ ጣቢያ ግንባታ እየሰራን ያለንበት ሁኔታ ነው ያለ። እዚህ አካባቢ ያለው ችግር የድንኳን እጥረት ደግሞ ፌዴራልን ነግረናል። ፌዴራል ተጠይቋል። ፌዴራል የድንኳን ድጋፍ እናስገባለን የሚል ሀሳብ ነው ያለው።
በአማራ ክልል 11.6 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት በተደጋጋሚ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች የሰማችሁት ለዕለቱ የያዝነውን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። አሁን ደግሞ ወደ ትግራይ ክልል ነው የምንወስዳችሁ። የሰብአዊ እርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል እየገቡ አይደለም ሲል የክልሉ የኮሚኒኬሽን ቢሮ አስታወቀ። ሰብአዊ ድጋፍ ሲባል በሁለቱ በኩል ግጭት ለማቆም ውሳኔ ለሰብአዊ ድጋፍ ሲባል በሁለቱ ክልሎች ግጭት የማቆም የተናጥል ውሳኔ ከተላለፈ በኋላ ወደ ክልሉ የገቡ የእርዳታ አቅርቦት የጫኑ ተሽከርካሪዎች 26 ብቻ መሆናቸውን የኮሚኒኬሽን ቢሮ አስታውቋል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽሃ ዝርዝሩን ያስደምጠናል።
ለሰብአዊ ድጋፍ ሲባል ግጭት ለማስቆም የኢትዮጵያ መንግስት መወሰኑ ተከትሎ የትግራይ ክልል መንግስትም ተመሳሳይ ውሳኔ ካስተላለፈ በኋላ ባሉት 20 ቀናት ውስጥ የትግራይ ክልል የሰብአዊ እርዳታ ያለበት ሁኔታ ለክልሉ የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ ጠይቀን ወደ ትግራይ የሰብአዊ ድጋፍ በተሽከርካሪዎች እየገባ አይደለም ብለዋል። ግጭት በጊዜያዊነት ለማቆም ከተወሰነ ወዲህ 26 ተሽከርካሪዎች ብቻ ናቸው የገቡት። ይህ በመድኃኒት እጦት፣ በምግብ እጦት፣ መሰረታዊ ሸቀጦች በማጣት እንዲሁም የመረጃ አገልግሎትና የባንክ አገልግሎት መዘጋጋት የሚፈታ እርዳታ እንዳልሆነ የሚያሳይ ነው ያሉት። ወደ ትግራይ የሚገባ እርዳታ በአስቸኳይ ወደ ህዝቡ እንዲደርስ የክልሉ መንግስት ዝግጅት ጨርሶ እያለ እርዳታው ግን እየገባ አይደለም ሲሉ ነው ወይዘሮ ሊያ የተናገሩት። አሁን በክልሉ ያለው የአስቸኳይ እርዳታ ፍላጎት በከፍተኛ ደረጃ በመጨመሩና ከአሁን በፊትም መግባት የሚገባቸው የሰብአዊ እርዳታ ድጋፎች ባለመግባታቸው እነሱንም ለማካካስ በአሁኑ ጊዜ በየቀኑ 300 የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ ሊገቡ ይገባል ነው ያሉት ኃላፊዋ። በዚህ ጉዳይ የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ኃላፊ ዶክተር ለገሰ ቱሉ የሚገቡ ተሽከርካሪዎች ቁጥር የሚወሰነው በለጋሽ ድርጅቶች አቅም ነው በማለት ለአሜሪካ ድምጽ ገልጸው ነበር።
ቁጥሩ ገደብ የለውም። ሺህም ሊገባ ይችላል፣ መቶም ሊገባ ይችላል፣ 300ም ሊገባ ይችላል። የሚወሰነው በእርዳታ አቅራቢዎቹ አቅም ላይ ነው እና መርዳት የሚችል ሰብአዊ አቅርቦቱ ድጋፉን ያከማቸ የትኛውም የሰብአዊ ድጋፍ ላይ የተሰማራ አካል ማቅረብ እስከቻለ ድረስ ምንም አይነት ገደብ የለም። አስቸጋሪ ሁኔታ ውስጥ ያለ ህዝብ እርዳታ ሊደርሰው ይገባል። የዓለም አቀፍ ቀይ መስቀልም ያዘጋጃቸዋል። ሊጓጓዙ የተዘጋጁ የታወቁ እነሱም ይሄዳሉ። ሌሎችም ቀጥለው እናቀርባለን የሚሉትን ያህል 200ም 300ም ከሄደ ችግር የለው። በፌዴራል መንግስት በኩልም በክልሉም በኩል በአፋር ክልል በኩል በዚህ ረገድ ያጋጠመ ነገር የለም። የሚወስነው የእርዳታ አቅራቢ ተቋማት አቅም ነው።
ዓለም አቀፍ ለጋሽ ድርጅቶች በበኩላቸው ከዚህ በፊት ወደ ትግራይ 100 የሰብአዊ እርዳታ የጫኑ ተሽከርካሪዎች በየቀኑ ያስፈልጋሉ እያሉ ነበር። ግጭቶች ለማቆም ከተወሰነ በኋላ ወደ ክልሉ የገቡ ተሽከርካሪዎች የጫኑት አራግፈው ቶሎ እንዲመለሱ ተደርጓል ሲሉ ነው ወይዘሮ ሊያ የገለጹት።
ናይ ትራንስፖርቴሽን ህጽረት ከይገጥሙን
የመጓጓዣ አገልግሎት እጥረት እንዳያጋጥም የሚመጡ ተሽከርካሪዎች ወደ የሚፈለገው ቦታ ካደረሱ በኋላ ቶሎ ለሌላ ስራ እንዲሰማሩ ለማድረግ፣ ቀልጣፋ የሰብአዊ እርዳታ ሂደትም እንዲኖር ቶሎ እንዲመለሱ ለማድረግ የትግራይ መንግስት ኃላፊነት ወስዶ እየሰራ ነው። ለምሳሌ የመጡት የሰብአዊ እርዳታ ተሽከርካሪዎች ቶሎ አራግፈው እንዲመለሱ ተደርጓል። ይህ የተደረገው ቀልጣፋ የሆነ የሰብአዊ እርዳታ እንቅስቃሴ እንዲኖር ስለተፈለገ ነው ያሉት። ግጭት የማቆሙ ውሳኔ በሁለቱም ኃይሎች የተካሄደ ሆኖ ሳለ፣ ሆኖም ግን የአንድ ወገን ውሳኔ መስሎ ብቻ ነው እየታየ ያለው። ወደ ትግራይ ይገባል የተባለው የሰብአዊ እርዳታም በቂና ዘላቂ በሆነ መንገድ እንዲገባ ዓለም አቀፍ ማህበረሰብ ጫና ሊያሳድር ይገባል ብለዋል። የኢትዮጵያ መንግስት የኮሙኒኬሽንስ አገልግሎት ሚኒስትር እርዳታ እንዲገባና እንዲቀላጠፍ የህወሓት ታጣቂዎች ከያዟቸው የአጎራባች ክልል ሊወጡ ይገባል ብሏል። የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ኃላፊ ዶክተር ለገሰ ቱሉ
እርዳታ ለማሰራጨት የሚያስችል ምቹ ሁኔታ መኖር አለበት። ምቹ ሁኔታ ከሌለ እንዴት እርዳታ ያልፋል? ይሄን ነው የተባለ ያለው እንጂ አሳልፋለሁ ፈቅዳለሁ አልፈቅድም ይሄ አይደለም። ይሄ ራሳቸው ሆን ብሎ የሚያደርጉት ነው። ለምንድን ነው እነሱ የአፋር ሚሊሻ ሄዶ የእነሱ መሬት አልያዘ? የትኛውም ወረዳ ሄዶ ትንኮሳ አልፈጸመም። እርዳታው በሚያልፍበት ቦታ፣ የኢትዮጵያ ሀገር መከላከያ ሰራዊት በሌለበት ቦታ እነሱ መንገዱን የሚዘጉበት ምክንያት ምንድን ነው? እርዳታው እንዳይሄድ አይደለም እንዴ? እና መንገዱን መልቀቅ ነው ያለባቸው።
የእናንተ ምላሽ ምንድን ነው ተብለው የተጠየቁት ወይዘሮ ሊያ
ጊዜያዊ ተጻውዶ መዋል ንስኾን ይኹን ፖለቲካ ኢሹታት ዝተኣሳሰረ ይኮነን።
ጊዜያዊ የግጭት ማቆም ከማንኛውም ፖለቲካዊ ጉዳይ የሚገናኝ አይደለም። በሌላው ወገን ያለው ወስኛለሁ ብሎ ያስታወቀው አካልም ሰብአዊ እርዳታ ወደ ትግራይ እንዲገባ በማለት ነው። በትግራይ መንግስት በኩልም ሰብአዊ እርዳታው በተቀላጠፈ ለሁሉም ህብረተሰብ ተደራሽ በሚሆን መልኩ የሚገባ ከሆነ ግጭት ማቆሙ እኛም ተስማምተናል ብለን ነው መግለጫ የተሰጠው። ከዚህ ውጭ የሚኖሩ ማንኛውም ጉዳዮች በሌላ ቦታና መልክ ሊነሱ ይችላሉ። ጊዜያዊ ግጭት ማቆም የተባለው ግን ለሰብአዊ እርዳታ ነው። በዚህ አገር ውስጥ ሁነን ነው እንጂ ሰብአዊ እርዳታ በማንኛውም ሁኔታ ሁነህ ያለ ቅድመ ሁኔታ ነው የሚፈጸመው። ከማንኛውም የፖለቲካ ሁኔታ የሚያያዝ አይደለም። እየገለጹት ያሉት ምክንያትም ትክክለኛ ምክንያት አይደለም ነው ያሉት። የሰብአዊ እርዳታ ለማቀላጠፍ ተብለው ግጭቶች ለማስቆም የተደረሰው ውሳኔ ውጤት ካላስገኘም ሌላ መፍትሄ እንድናይ ያስገድደናል ብለዋል ወይዘሮ ሊያ። ሌላ መፍትሄ ያሉት ግን በግልጽ አላስታወቁም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው በማዳመጥ ላይ የምትገኙት። አሁን ደግሞ ከትግራይ ክልል ወደ አማራና ኦሮሚያ ክልል የሚወስደን ዘገባ እናመራለን። ኦፌኮ ከአማራ ክልል የተነሱ ያላቸው ታጣቂዎች በተለያዩ ስፍራዎች የኦሮሚያን ክልል ወሰን ጥሰው የመሬት ወረራ ላይ ተሰማርተዋል ሲል፣ አብን በበኩሉ የኦፌኮን መግለጫ በመረጃ ላይ ያልተመሰረተና ግጭት ቀስቃሽ ሲል ተቃውሟል። ለአሜሪካ ድምጽ አስተያየታቸውን የሰጡት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ከአማራ ክልል የተነሱ ያሏቸው ታጣቂዎች የኦሮሚያ ክልል አካባቢዎች እንቅስቃሴ በማድረግ ላይ እንደሆኑ ገልጸዋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ መልካሙ ሹምዬ በሰጡን አስተያየት ደግሞ የኦፌኮ መግለጫ ኦነግ ሸኔ ያሉት አካል በኦሮሚያና በሌሎች የሀገሪቱ ክልሎች ለሚፈጽመው ጥቃት አማራን ተጠያቂ የሚያደርግና በአማራና በኦሮሞ ሕዝብ መካከል ግጭት የሚፈጥር ነው ሲሉ ተችተውታል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ኬኔዲ አባተ እንደሚከተለው ያቀርበዋል።
የኦሮሞ ፌዴራሊስት ኮንግረስ ፓርቲ ወቅታዊ ያላቸውን ጉዳዮች በማስመልከት ባወጣው መግለጫ ከአማራ ክልላዊ መንግስት የተነሱ ሲል የገለጻቸው የጦር መሳሪያ የታጠቁ ኃይሎች በተለያዩ ስፍራዎች የኦሮሚያ ክልላዊ መንግስትን ወሰን በኃይል በመጣስ ጦርነት አውጀው የመሬት ወረራና የግዛት ማስፋፋት ተግባር ላይ ተሰማርተው ይገኛሉ ሲል ገልጿል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ይህን በማስመልከት ለአሜሪካ ድምጽ በሰጡት አስተያየት ተከታዩም ብለዋል።
አማራ ክልል የተፈጠሩ ታጣቂዎች ብዙ ኦሮሚያ አካባቢዎች የሚወስዷቸው እርምጃዎች ግዛት ለማስፋፋት በሚመስል መልክ የሚያደርጓቸው እንቅስቃሴዎች የነገ የአብሮነታችንም ችግር ውስጥ ይከታል፣ በእነዚህ ሁለቱን ህዝቦች በማይሆን መንገድ ወደ ግጭት ውስጥ ይከታል።
የኦፌኮን መግለጫ በመቃወም የአማራ ብሔራዊ ንቅናቄ ባወጣው መግለጫ በየትኛውም አካባቢ በየትኛውም ኃይል ሆነ ታጣቂ የሚፈጸም ጥቃትን፣ ትንኮሳንና ግጭትን እንደሚያወግዝ ገልጾ የኦፌኮ መግለጫ ግን ግጭት ቀስቃሽና በሀገሪቱ ያለውን ሁኔታ የሚያባብስ እንደሆነ አመልክቷል። የአብን ምክትል ሊቀመንበር አቶ መልካሙ ሹምዬ ስለ መግለጫው ይህን ይላሉ።
የኦፌኮ መግለጫ ምን ለመናገር የጦርነት ጉሰባ ነው፣ የጦርነት ጥሪ ነው ማለት ይቻላል። ከሚደርሱን አንዳንድ መረጃዎች የሚሉም በጣም ያልተጣራ ደካማ የሆኑ ሰበቦችን በመፍጠር ጦርነት የማወጅ ያክል የመቀስቀስ ያክል የሚቆጠር ነው እና እንግዲህ ሀገሪቱ ያለችበት ሁኔታ ይታወቃል። የደቀ ማድረግ አሁንም እንዳለ ብዙ የአፋርና የአማራ አካባቢዎች ተቆጣጥሮ አሁንም በተጨማሪ ጥቃት ራሱን እያዘጋጀ ነው ያሉ ምዕራብ ወለጋ አካባቢ፣ ወደ ጉጂ አካባቢ ደግሞ በተለይ ኦነግ ሸኔ ሰፊ እንቅስቃሴ እንደሚያደርግ ብዙ አካባቢዎችን ተቆጣጥሮ እንዳለ ይታወቃል። ሌሎች አካባቢዎች ብለን በተመሳሳይ ግጭቶች ይታያሉ። ለምሳሌ ሰሞኑን ደቡብ አካባቢ ጅንካ አካባቢ እዛ ሚኖር የአማራ ማህበረሰብ አባላት ያነጣጠረ ጥቃት ሲፈጸም የሰነበት እንግዲህ በዚህ ውስጥ ኦፌኮ በተቻለ መጠን በአገር እንዲረጋጋ በህዝቦች መካከል መልካም ግንኙነት እንዲኖር አስቦ መስራት መንቀሳቀስ ይጠበቅበት ነበር። ኦፌኮ ግን ከዚህ በተቃራኒ ጦርነት ቀስቃሽ ሆኖ ግጭት ቀስቃሽ ሆኖ መግለጫ ያወጣው።
ይሁን እንጂ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መነሻቸውን ከአማራ ክልል ያደረጉ ያሏቸው የታጠቁ ኃይሎች በኦሮሚያ ክልል የተለያዩ አካባቢዎች የተለያዩ የወንጀል ድርጊቶችን በመፈጸም ላይ እንደሚገኙ ያነሳሉ።
በዚህ ምንጃርና ወለንቲቲ አካባቢ፣ እዚህ ደራ የሚባለው ሰላሌ አካባቢ፣ እዚህ ሰሜን ሸዋም ወደ ቅንብ ቤት የሚባለው ደብረ ብርሃን መስመር፣ አምቦ ለምሳሌ ዳኖ ኖዶ በሚባሉ አካባቢዎች፣ ሆሮ ጉድሩ፣ አቤ ዶንጎሮ፣ ጃርቴ ምን የሚባሉ ብዙ አካባቢዎች፣ እነዚህ ነገሮች እየተገፉ ነው። የዛሬቷ ኢትዮጵያንም አደጋ ላይ ጥላታት፣ ነገ አብረን እንኖራለን የሚባለውንም የበለጠ አደጋ ላይ ስለሚጥል ከነዚህ ሁኔታዎች እንድታቀቡ ነው።
ከአማራ ክልል ተነስተዋል የተባሉት ኃይሎች በኦሮሚያ ክልል ሰላማዊ ሰዎችን በመግደል አርሶ አደሮችን ከመሬታቸው በማፈናቀል ክልሉን ወደ ማያባራ የግጭት ቀጣና እየለወጡት ይገኛሉ ሲልም ኦፌኮ በመግለጫው አመልክቷል። ይህን ክስ የማይቀበሉት የአብን ምክትል ሊቀመንበር አቶ መልካሙ ሹምዬ በበኩላቸው ክሱ በመረጃ ላይ ያልተመሰረተና ኦነግ ሸኔ ያሉት በኦሮሚያ የሚንቀሳቀስ ቡድንን ተግባር ወደ አማራ ክልል የሚያዞር እንደሆነ ይገልጻሉ።
የታጠቀ ኃይል በግልጽ አሸባሪም ተብሎ የተሰየመ ቡድን እንዳለ ይታወቃል። አብዛኛዎቹን የወለጋ አካባቢዎች፣ ወደ ደቡብ ኦሮሚያ አካባቢ፣ የሸዋ አካባቢዎች አንዳንዶቹ ላይ እንደሚንቀሳቀስም ይታወቃል። ከዛም አልፎ ይሄ ቡድን የቤኒሻንጉል ጉሙዝ አካባቢ፣ ደቡብ አካባቢ፣ ከፋ አካባቢ፣ ደቡብ ክልል፣ ሲዳማ አካባቢ እንዲሁም ደግሞ አማራ ክልል የኦሮሞ ብሔረሰብ ዞን አካባቢ በመንቀሳቀስ ንጹሐን ላይ ከፍተኛ ወደ ጉዳት አድርሰዋል። መሰረተ ልማቶች ላይ ጥቃት ሲፈጽም ቆይቷል። አሁን በመፈጸም ላይ ነው። በጣም የሳዘነ ሁኔታ እንግዲህ ኦፌኮ ኃላፊነትን የጎደለ ሁኔታ ይሄ ችግር ከአማራ ክልል የተነሱ ኃይሎች ታጣቂዎች ይህን ችግር እያደረሱ እንደሆነ አስመስሎ ነው መግለጫው ያቀረበው እና በዛ ሂደት የአማራ የፖለቲካ ኃይሎች ብቻ ሳይሆን የአማራ ህዝብ ለአደጋ የሚያጋልጥ ህዝብ ለዚህ ያለው ግንኙነት በተለይ ደግሞ በአማራና በኦሮሞ ህዝብ መካከል ያለውን ግንኙነትም ችግር ውስጥ የሚከት መግለጫ ነው። ይሄ መግለጫ እውነትም አይደለም፣ በማስረጃ የተደገፈም አይደለም። እንደውም የኢትዮጵያ ህዝብ ከሚያውቀው እውነት በተቃራኒ
አብን በመግለጫው በተለያዩ የኦሮሞ የፖለቲካ ኃይሎች መካከል እየተደረገ ባለ ያለው የፖለቲካ ግብግብ ምክንያት በኦሮሚያ ክልል ለተፈጠረው የጸጥታ መደፍረስና የሰላም እጦት የአማራን ህዝብና የፖለቲካ ኃይሎች የጦስ ዶሮ ለማድረግ የሚካሄድበት መንገድ ሲል የገለጸውን የኦፌኮን መግለጫ አጥብቆ እንደሚያወግዝ አስታውቋል። የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ትናንት በሰጡት መግለጫ በቅርቡ በኦሮሚያ ክልል የጸጥታ አካላት ላይ ጥቃት እየፈጸሙ ያሏቸውንና የአማራ ጽንፈኛ ሲሉ የገለጿቸውን ኃይሎች ተጠያቂ ለማድረግ የጋራ ስራ መጀመሩን ተናግረዋል።
ምስራቅ ሸዋ ፈንታሌ ወረዳ ቆርኬ ቀበሌ በክልሉ የጸጥታ አካላት ላይ የተፈጸመውን አስመልክቶ የክልሉ መንግስት በዛ ድርጊት አጸያፊነት ላይ መግለጫ ሰጥቷል። ሊደገምም እንደማይገባ ይህን ያደረጉት ጽንፈኛ የአማራ ኃይሎች ናቸው። በዛ አካባቢ የሚንቀሳቀሱ ኦሮሞና አማራን ለማጋጨት የፈጸሙት ድርጊት ነው። እነዚህ ጽንፈኛ ኃይሎች የሁለቱ ክልሎች በጋራ ወደ ህግ ለማቅረብ አንድ የጋራ ግብረ ኃይል አቋቁሞ አብሮ እየሰሩ ይገኛሉ። ማለት ጽንፈኛ የትም ይወለድ የት፣ ከየትም ይነሳ ከየት፣ የህዝቦች አብሮነት ጸር ነው። ሻኔም ጽንፈኛ ነው። የኢትዮጵያን ብሔር ብሔረሰቡ አብሮነት የሚሸረሽር አደገኛ ቡድን ነው። የአማራ ጽንፈኞችም በተመሳሳይ መልኩ ለኢትዮጵያና ለኢትዮጵያ ብሔር ብሔረሰቦች አብሮነት፣ አንድነት፣ ለኢትዮጵያ ቀጣይነት አደጋ ናቸው።
በጉዳዩ ላይ የአማራ ብሔራዊ ክልላዊ መንግስት ምላሽ እንዲሰጥ የአሜሪካ ድምጽ ያደረገው ሙከራ ባይሳካም በክልሉ የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መሐመድ አህመድ የዛሬ ሳምንት ገደማ በሰጡት አስተያየት ከአማራ ክልላዊ መንግስት በመነሳት የጦር መሳሪያ የታጠቁ ኃይሎች የኦሮሚያ ክልላዊ መንግስትን ወሰን በኃይል ጥሰው ጦርነት አውጀዋል፣ የመሬት ወረራም አድርገዋል የሚለውን ክስ እንደማይቀበሉት ገልጸው ነበር። የመምሪያ ኃላፊው በዞኑ በመንጃር ሸንኮራ አሞራ ቤት ቀበሌ አውራ ጎዳና ጎጥ ላይ ለሰዎች ሞት አካል ጉዳት ንብረት ውድመትና መፈናቀል ምክንያት የሆነውን ግጭት የቀሰቀሱት የተደራጀ የጦር መሳሪያ ይዘው ወደ አሞራ ጎጥ ዘልቀው የገቡ ማንነታቸው ያልታወቀ ኃይሎች ናቸው ማለታቸው ይታወሳል።
ችግሩ የፈጠሩት አካሎች ማንነታቸው ያልታወቀ ቦታ ተብላ በምትጠራው ወረዳ ላይ ያለፉ የመጡ እንደሆነ የታጠቁ ኃይሎች ናቸው። መነሻቸው መድረሻቸው ማይታወቅ ማለት ነው። ስለዚህ እነዚህ አካሎች ለኛም የኛው ጎራ ነው ችግሩ የፈጠረው ወይም ደግሞ የአካል ነው ብለን በድፍረት የምንናገረው እንትን የለንም። ግን ደግሞ ከፋኖ ጋር የተገናኘው እና ያገናኙት ነገር ፍጹም ትክክልም አይደለም። ይህንን መግለጫ የሰጡት አካሎች ታረሙም ይገባል። ይሄ ምናልባት ለዘመናት አብሮ ተቻችሎ ተከባብሮ ይኖር የነበረ ህዝብ የሚያጋጭ ትክክል የሚያልሆነ ሀሳብ ነው።
በቅርቡ በኦሮሚያ ክልል የጸጥታ አካላት ላይ ተፈጽመዋል የተባለውን ግድያ የአማራና የኦሮሚያ ክልሎች ያወገዙ ቢሆንም ከድርጊቱ በኋላ የአማራና ኦሮሚያ ክልሎች መንግስታት በቃል አቀባዮቻቸው ቢሮ አማካኝነት የሰጧቸው መግለጫዎች ግን በሁለቱ ክልሎችና በክልሎቹ በሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች መካከል ውጥረት በመፍጠር ላይ ናቸው። በዚህ ጉዳይ ላይ ጉዳዩ የሚመለከታቸውንና በግጭቶች ላይ ጥናት የሰሩ ባለሙያዎችን እንዲሁም ሌሎች አስተያየት ሰጪዎችን ይዘን በሌላ ዘገባ እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከመጀመሪያው ክፍል የመጽሔት ዝርዝር ዝግጅቶቻችን ሳንወጣ ወደ ደቡብ አፍሪካ እንወሰዳችሁ። ሩሲያ በዩክሬን ላይ ያደረሰችው ወረራ ደቡብ አፍሪካውያን የፍራፍሬ አምራች ገበሬዎችን እያስከፋ ነው። ስለምን? ሩሲያ በወረራው ምክንያት በተጣሉባት ማዕቀቦች ሳቢያ ገበያዎቿ በመዘጋታቸው በደቡብ አፍሪካ አምራቾች ላይ የብዙ ሚሊዮን ዶላር ኪሳራ ደቅኖባቸዋል። ደቡብ አፍሪካ እንደ ብርቱካንና ሎሚ የመሳሰሉ ፍራፍሬዎችን ለዓለም ገበያ በብዛት በማቅረብ ሁለተኛ ሀገር ስትሆን፣ ገበሬዎቹ ሌላ አማራጭ ገበያ እንዲፈልጉ ተገደዋል። የቪኦኤ ዘጋቢ ሊንዳ ጊቨታሽ ከደቡብ አፍሪካ ያደረሰችን ዘገባ ነው። ቆንጅታየ እንደሚከተለው ታቀርበዋለች።
ደቡብ አፍሪካ ለወትሮዋ ከወጪ ንግድ ከምታገኘው 2 ቢሊዮን ዶላር ውስጥ 10% የምታስገባው ወደ ሩሲያ ከምትልከው ፍራፍሬ ነው። አሁን ግን ሩሲያ ላይ ዩክሬንን በመውረሯ የተነሳ በተጣሉባት ማዕቀቦች ምክንያት ተቋርጦባታል። ደቡብ አፍሪካ ባለፉት 2 ዓመታት ወጪ ንግዷ በኮቪድ-19 ወረርሽኝ፣ በሁከት እንዲሁም በወደቦቿ ላይ በደረሱ የሳይበር ጥቃቶች የተነሳ ተጎድቶባት ቆይቷል። በዚያ ላይ አሁን የሩሲያ ገበያዎች መዘጋታቸው ገበሬውን ይበልጡን የሚጎዳ ይሆናል ተብሏል። የፍራፍሬው አምራች ገበሬው ፒት ኤንግንብሬ እንዲህ ይላሉ።
እንደሚመስለኝ የአሁኑን ችግር እንወጣዋለን። ነገር ግን ከባድ ዓመት ነው የሚሆነው። አሁን ባሉት ገበያዎች ላይ ምርታችንን ለመቀበል የሚፈልጉ ገዢዎች እየተበራከቱ መጥተዋል። ያም ቢሆን አሁን ያለንን 10% ምርት ለመረከብ በሚያስችል ፍጥነት አይሆንም።
ገበሬው ፒት ወደ ሩሲያ ሊልኩ አዘጋጅተውት የነበረውን ሎሚ ወደ ሌላ ገበያ ለመላክ ተገደዋል። ይሁን እንጂ በደንብ ለደረጁት የቤተሰብ ይዞታ አምራቾችም ጭምር አዲስ ገበያ ማግኘት ቀላል አይደለም። የደቡባዊ አፍሪካ የፍራፍሬ አምራቾች ማህበር ተጠሪ ጀስቲን ቻድዊክ እንዲህ ሲሉ ያስረዳሉ።
በእኛ ገበያ ላይ ብዙውን ጊዜ የሚቀርበው በጣም ከመጠን ያለፈ ብዛት ያለው ምርት ነው። ምርቱ ደግሞ ያው ለብዙ ጊዜ መጋዘን ውስጥ መቀመጥ የሚችል አይደለም። ስለዚህ ገበያው ላይ ከተትረፈረፈ ወይ በጣም በቅናሽ ዋጋ መሸጥ አለበት፣ አለዚያ ያው ተበላሽቶ መውደቁ ነው።
ሩሲያ ዩክሬን ላይ ከከፈተችው ወረራ ተያይዞም የፍራፍሬ አምራቾቹ ወጪ ጨምሯል። ገበሬው ፒት ኤንግልብሬክት እንዲህ ሲሉ ያስረዳሉ።
ብዙም ማዳበሪያችንና ነዳጃችንን የምንገዛው ከሩሲያና ከዩክሬን ነበር። ስለዚህ የማምረት ወጪው አንዳንዱ ጋር በእጥፍ ጨምሯል። በ3 እጥፍ የጨመረበት ቦታም አለ። በቀጣዮቹ ጥቂት ወራትም እንደዚሁ የሚቀጥል ይመስለኛል።
ያሻቀበ የመጣው የነዳጅ ዋጋም ደቡብ አፍሪካ ውስጥ ሁሉንም የትራንስፖርትና የንግድ ዘርፎች እየጎዳ ነው። ይህ የሀገሪቱን ምጣኔ ሀብት በተለይም አብዛኛውን ገበያቸውን ለምግብ መግዣ የሚያውሉትን ሸማቾችና ደሃውን ማህበረሰብ ረዘም ላለ ጊዜ እንደሚጎዳ የምጣኔ ሀብት አዋቂዎች ያስጠነቅቃሉ። The Efficient Group በተባለ ተቋም ዋናው የምጣኔ ሀብት አዋቂ የሆኑት ዴዊ ሩርት እንዲህ ሲሉ ያስረዳሉ።
የዋጋ ግሽበቱ ጣሪያ ይነካል። በተለይም ሩሲያና ዩክሬን ግዙፍ የእህል ምርትና የሌሎችም ሸቀጦች አምራች አገሮች ስለሆኑ ከዚያ ጋር ተያይዞ በምግብ ነክ ሸቀጦች ላይ ትልቅ የዋጋ ግሽበት ስለሚፈጠር ደቡብ አፍሪካ በጣም ትጎዳለች።
ገበሬዎቹ የተደቀነውን ኪሳራ እንደምንም እንቋቋመዋለን ብለው ተስፋ ቢያደርጉም መጪዎቹ የምርት ወቅቶች ከተሰናከሉ ሰራተኛ ለመቀነስ ይገደዳሉ። የደቡብ አፍሪካ የሥራ አጥነት መጠን ከአሁን በፊት ባልታየ ደረጃ ጨምሮ 35 ከመቶ ደርሷል። 12,000 የፍራፍሬ ኢንዱስትሪው ሰራተኛም ሥራውን እንዳያጣ ምጣኔ ሀብቱ ፈጥኖ እንዲያገግም ነው የሚመኘው።
አድማጮች የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 ከ36 ደቂቃ ይላል። ወደ ሁለተኛው አጋማሽ መሰናዷችን ተሻግረናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። ወደ ጂንካ እናመራለን። በሁለተኛው አጋማሽ ቀዳሚ ዘገባችን በደቡብ ክልል ደቡብ ኦሞ ዞን በተፈጸመ ጥቃት 151 መኖሪያ ቤቶች መቃጠላቸውንና አንዳንድ ዜጎች መፈናቀላቸውን የዞኑ የሰላምና ጸጥታ መምሪያ አስታውቋል። አንጻራዊ ላሉት ሰላም በዞኑ መስፈኑን የተናገሩት የመምሪያው ኃላፊ ደግሞ በተጠረጠሩ 133 ሰዎች በቁጥጥር ስር ውለዋል ብለዋል። በወንጀሉ ተሳትፎ የሌላቸው ወጣቶችም እየታፈሱ ናቸው ሲሉ የጂንካ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የሕግና የብዝሃነት ተመራማሪ ዶክተር ኬረዲን ተዘራ በደቡብ ክልል የማያባራ ተመሳሳይ ጥያቄዎች እየተነሱ የጸጥታና የሁከት ምንጭ የሚሆኑት በሕገ መንግስቱ ክፍተትና ፖለቲካዊ ጥያቄዎች በአግባቡ በውይይት ባለመፈታታቸው መሆኑን ገልጸዋል። ዮናታን ዘብዲዮስ በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል።
በደቡብ ክልል ደቡብ ኦሞ ዞን ማንነት መሰረት አድርጎ ተፈጸመ በተባለ ጥቃት አንድ መስጂድ ጨምሮ ቁጥራቸው የበዙ መኖሪያ ቤቶች መቃጠላቸውና 1000 የሚደርሱ ዜጎች መፈናቀላቸውን የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደሞ በዛቢ በስልክ ለአሜሪካ ድምፅ ተናግሯል።
አንድ መስጊድ ጨምሮ 151 ቤቶች እንደተቃጠሉ ነው ያለን መረጃ።
በዞኑ አንጻራዊ ያሉት ሰላም መታየቱን የተናገሩት ኃላፊው በወንጀሉ የተጠረጠሩ ሰዎችን በቁጥጥር ስር የማዋሉ ተግባር ተጠናክሮ ቀጥሏል ብሏል።
ተረጋግቷል አካባቢ ሁኔታ፣ አንጻራዊ መረጋጋት ተፈጥሯል።
አንጻራዊ መረጋጋት ማለት ምን ማለት ነው?
አንጻራዊ ማለት አሁን ሙሉ ከማህበረሰቡ ጋር ውይይት ተደርጎ ስቴብል የሆነ ነገር፣ የተረጋጋ ነገር እስከሚፈጠር ለማለት ነው።
በወንጀሉ ተሳትፎ የሌላቸውና ራሳቸውን ከጥቃቱ የተከላከሉ ወጣቶች እየታፈሱ እየታሰሩ ነው ሲሉ አስተያየታቸውን ከሰጡ የጂንካ ከተማ ነዋሪዎች ውስጥ አቶ ጌትነት ጋቱሶ የሚከተለውን ለአሜሪካ ድምፅ ተናግሯል።
መከላከያው ተወሰኑ መያዝ ጀመሩ። በትክክል ከጉዳዩ ጋር ተያያዥነት ያላቸው ሰዎች እየተያዙ ነበረ። ግን ትናንት ከትናንት ወዲያ ጀምሮ ደግሞ የከተማው ወጣት እንትኑን ሲከላከሉ የነበሩ ሰዎች ምንም ባልታወቀ ሁኔታ እየተያዙ ነው ያሉት ከዛሬ ማለት ነው። እና ይሄ ደግሞ ህዝቡንም እያስቆጣ ነው ያለው። እውነት ለመናገር ይሄ ወጣት ምንም አይነት ጥቃት እንዳይደርስ ነው ያደረገው። እና ይሄ ደግሞ ህብረተሰቡ ጥርጣሬ አለው። ማለትም ይሄ በመዋቅር ደረጃ የተደራጁ አካላት በመንግስት መዋቅር ውስጥ ስላሉ እነዚህ ሰዎች ሁኔታውን ዳይቨርት ለማድረግ የታሰበ ነው የሚል ነገር በሁላችን ዘንድ አለ።
የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ደሞ በዛቢ ግን በዚህ ሀሳብ አይስማሙም።
ዝም ብሎ የሚታፈስ ሰው አይኖርም። የሚጠረጠር ሰው ያው ተጠርጣሪ ማለት ወንጀለኛ ማለት አይደለም። ተጠርጥሮ ሰው ይያዛል። ተጠርጣሪ ወደ 132 የሚሆኑ ተጠርጣሪዎች ተይዘው ነበሩ በዚህ ውስጥ እጃቸው አሉ ተብሎ። ነገር ግን ከዛ ውስጥ ንክኪ የሌላቸው ወደ 22 ሰዎች ተፈተዋል። 110 ሰዎች በዋናነት ነገሩ ውስጥ ንክኪ ያላቸው ተብሎ የሚታሰቡ ሰዎች ተለይተው ለፍርድ ቤት ምርመራ እስከሚጣራ ድረስ በፍርድ ቤት ሂደት ውስጥ በጊዜ ቀጠሮ የሚሆንበት ሁኔታ እየተጠየቀ ነው በፍርድ ቤት ፕሮሰስ። ነገር ግን አሁንም ተጠርጣሪዎች አሉ በየቦታው
በደቡብ ክልል ደቡብ ኦሞ ዞን በጂንካ ከተማና በአካባቢው ሰሞኑን የታየው የጸጥታ ችግር የመጀመሪያው ሳይሆን ከዚህ በፊትም በክልሉ የተለያዩ አካባቢዎች ተመሳሳይ ሁከቶች በተመሳሳይ ጉዳይ መፈጠራቸው የተለመደ ነው ተብሏል። በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ መምህርና የህግና የብዝሃነት ተመራማሪ ዶክተር ከርድን ተዘራ በደቡብ ክልል የማያባራ ተመሳሳይ ጥያቄዎች የሚነሱት ከህገ መንግስቱ ክፍተት የሚመነጭ ነው ሲሉ ተናግሯል።
ብሔረሰብን መሰረት አድርጎ አንድ ዞን ሲመሰረት ሊገኝ የሚችሉ ማህበራዊና ፖለቲካዊና የፖለቲካ ጥያቄዎችም አድሬስ ከማድረግ በአንድ በኩል ሊነሱ ይችላሉ። በሌላም ፋክተር ደግሞ የፖለቲካ ፍላጎትም ይኖር ይችላል። እንግዲህ አብሮነት ሴት ውስጥ አብሮ በአግባቡ ማታስተናግደው ከሆነ ከአብሮነት ውስጥ ይልቅ ወጣ ብዬ ራሴን ባስተዳደር ይሻላል የሚሉት ነገሮች ሊመጡ የሚችሉበት ነገር ነው። እዛ አካባቢ ላይ ያለሁት እና በጥቅሉ ክልሉ አካባቢ ላይ ያለውን ችግር በሚገባና በመጨረሻ መፍትሄ ከመስጠት አኳያ ህዝቡን ፊት ለፊት አወያይቶ መንግስቱ ለአንዴና ለመጨረሻ ጊዜ መፍትሄ መስጠት አለበት ብዬ ምናምን መሻሻል ያለባቸው ህጎችም በአግባቡ ሰው እነሱን እያየ እንደዚህ ያልተረጋጋ አካባቢ ሲሆን በተረጋጋው ሰዓት አንጻራዊ ሰላም በነበረ ሰዓት የተሰሩ ስራዎች ሁላ ነው እየተጎዱ ያሉት። ህገ መንግስቱ ይበን ክልሉ ያሉ ህገ መንግስቱም ጨምሮ ከፌዴራል ያለውም ጭምር በአግባቡ መፈተሽ ያለበት ብዬ አምናለሁ።
ዶክተር ከረድን ህገ መንግስቱ መጠን አለበት የሚሉበትን ምክንያት ገልጧል።
ላይ በቀላሉ እንዲህ አይነት አደረጃጀቶች አሁን ዞን የጠየቀው አካል ከጥቂት ጊዜ በኋላ ክልል ቢጠይቅ የሚከለክለው ነገር የለም።
ጥያቄዎቹ በተለይም የራስን እድል በራስ የመወሰንና የመዋቅር አደረጃጀት ፍላጎቶች የተንጸባረቁ ወደ ኃይል እርምጃ የሚቀየሩበት ምክንያቶቹ የተለያዩ ናቸው ብሏል።
ይህን የሚመሩ አካላትን በሰከነ መልኩ ህዝብን በዚህ መልኩ ሊፈታ ይችላል መተማይ በሚችል መልኩ እያሳመኑ በአግባቡ ከመንገድና ህዝብን በማረጋጋት በየሰዓቱ ጥያቄዎች ምንም አይነት ጥያቄዎች ቢነሱ የህዝብ ጥያቄዎች ከሆኑ እነሱን ለመመለስ ትርጉም ሰጥቶ በየአንዳንዱ ሰዓት ላይ መውሰድ ያስፈልጋል። በሌላ መልኩ ግን ከጠያቂውና ጥያቄውን ቢያንስ አይቶ ከሚመልሰው አካል ውጭ ያለ ሶስተኛ ወገን ፍላጎት የሚኖር እድልም ይኖራል የሚል እምነት አለ። በሌላ መልኩ ቅድም እንዳልኩት ጥያቄዎቹን በአግባቡ በውይይት ይመለስልኛል የሚል ባህል ከቅርብ ጊዜ ወዲህ እያጣን ነው ያለ እድል ሆኖ
ዶክተር ከረድን መንግስት ከህዝብ ጋር ግልጽና አግባባዊ ውይይትና ምክክር በማድረግ ዘለቀታዊ ምላሽ መስጠት አለበት ሲሉ መክረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩና የምሽቱ የማክሰኞ ምሽት መሰናዶ የሆነው ትምህርት ነው የምናልፈው። የተባበሩት መንግስታት ድርጅትን ጨምሮ ወደ 8-10 ዓመታት የሚጠጋ እድሜ ባስቆጠሩ የዓለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና የውሳኔ ሰጭነት ቦታ እንብዛም ነው ይላል ተከታዩ የትምህርት መሰናዶ ቀዳሚ ጉዳይ። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞኑ የወጣው ግለ ታሪክ መጽሐፍም ይህንን ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ንግድና ምጣኔ ሀብት ያሉ የትውልዱን ተግዳሮቶችን ለመፍታት የሚካሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየናት ያዘጋጀችው እንደሚከተለው ታቀርበዋለች።
ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቿ አባላት በተለያዩ ዓለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስትጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም።
ኢንፎርሜሽኑ የኖረኝ አይ ቲንክ በቤተሰቦች ይመስለኛል። የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል ልጅ ያለው ሳላውቀው። ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪ ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ። ስለዚህ አይ ቲንክ ካሪየሬን ለማሳደግ ሳስብ ከኢንተርናሽናል ኦርጋኒዜሽን ወደ ዩኤን ኤጀንሲ መሄድ ስለነበር ይመስለኛል በሱ ነው እንግዲህ ወደ ዩኤንኤችሲአር መስራት የደረስኩት።
ማህሌት በአሁኑ ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰብአዊ መብቶችና የባህል ብዝሃነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም 2 ዓመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ መርጃ ተቋም ወይም ዩኤንኤችሲአር ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም።
ኦነስቶኝ እንግዲህ መናገር ካለብኝ እንደወጣት አይ ቲንክ ዩኤን መስራት ስንፈልግ አንደኛ ካሪየራችን ዲቨሎፕ ከማድረግ እና ፋይናንሻል ስታቢሊቲውንም የምናይ ይመስለኛል።
ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከ30 ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም UNHCR ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሐሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድናቸው ስል ጠይቄያቸዋለሁ።
አንድ በኩል የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶቹም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁል ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ፣ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፎ ያለው። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መስራት
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማየው እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል። እና አንፎርችነትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋታል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም።
አቶ መንገሻ 30 ዓመታት በሰሩበት የስደተኛ መርጃ ተቋም ለሁለት ዓመት ለማገልገል እድል ያገኘችው ማህሌት በቆየችበት ጊዜ በተቋሙ የታዘበችውን እንዴት ገልጻለች?
ለምሳሌ ኢትዮጵያን ኮንቴክስት ብነግርሽ ፕራይመሪ ኤዱኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል። ከዛ በኋላ ሃይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሃይ ስኩል ትምህርት ቤቶች ይማራሉ። ዩኒቨርሲቲ የተለያዩ ድርጅቶች አሉ ስኮላርሽፕ ሰጥቷቸው የሚያስተምሯቸው። ግን የተገኘ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት። እና እኔ አሁን ጊዜ ላይ የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው።
ይህ ብቻ አይደለም። የድንበር ተሻጋሪ ወረርሽኞች፣ ሽብርተኝነት፣ የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋትና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ ዓለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ።
ለእነኚህ አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። የግዴታ ዩኤን አሁንም ቢሆን በዛ አካባቢ መሻሻል የግዴታ ያስፈልገዋል።
ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ ሊማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀት የሚችሉበት ሌላውን ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት።
ሜላትም በአቶ መንገሽ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምፅ መስጠት፣ በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለምሽቱ ወደ ያዝ ነው የመጨረሻ የማክሰኞ ምሽት መሰናዶ ነው የምናልፈው። ንግድና ምጣኔ ሀብት። በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት ያልተበገረው የኢትዮጵያ የአበባ፣ የአትክልት፣ ፍራፍሬ፣ የህጸ ጣዕምና የመሰል ምርቶች የውጭ ንግድ በዩክሬንና ራሻ ጦርነት ግን ተጽዕኖ እያረፈበት እንደሆነ የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ ተናግረዋል። ደረጀ ደስታ ነው ያነጋገራቸው። በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል።
ድርጅቶችን በስሩ ያቀፈ ነው። ሁሉም የአበባ፣ የአትክልት፣ የፍራፍሬ፣ የህጸ ጣዕምና መሰል ምርቶችን አምርተው ወደ ውጭ በመላክ የተሰማሩ ኩባንያዎች መሆናቸውን ተናግረዋል። የአበባው ኢንዱስትሪ ከ55,000 በላይ ለሚሆኑ ሰራተኞች የቀጥታ የስራ ዕድል የፈጠረ ዘርፍ መሆኑንም ዳይሬክተሩ አስረድተዋል። ዘርፉ በኢትዮጵያ ምጣኔ ሀብት ላይ ስላለው ድርሻ የሚከተለውም ብለዋል።
የኢትዮጵያ አበባ ከ1700 ሄክታር ባነሰ መሬት ላይ ነው የሚመረተው። ነገር ግን በየአመቱ ከግማሽ ቢሊዮን የአሜሪካ ዶላር በላይ ውጭ ምንዛሪ የሚያመነጭ ኢንዱስትሪ ነው። አገሪቷ ካላት ኤክስፖርት ከአጠቃላይ ውስጥ ከ13% በላይ የሚሆነው የኤክስፖርት ገቢ የሚገኘው ከዚህ ኢንዱስትሪ ነው። እንደ ሀገር ደግሞ ከቡናና ከወርቅ ቀጥሎ በሶስተኛ ደረጃ የሚገኝ ኢንዱስትሪ ነው። ከአግሪካልቸር ዘርፍ ጋር ደግሞ የምንመለከተው ከቡና ቀጥሎ በግብርና ዘርፍ ውስጥ ሁለተኛው ግንባር ቀደም ዘርፍ ነው ብለን የምንወስደው ዘርፍ ነው ማለት ነው።
ይህ ዘርፍ በወቅቱ የአገር ውስጥና የውጭ ዓለም አቀፍ ሁኔታዎች ምን ያህል ተነክቷል?
እንግዲህ በአሁኑ ወቅት የራሽያና የዩክሬን ጦርነት አለ። ከዛ ጋር ተያይዞ የሚስተዋሉ ቻለንጆች አሉ። እንግዲህ ራሽያ ብቻዋን እንግዲህ ከዓለም አቀፍ የአበባ ንግድ ውስጥ ከ2.5-3% የሚሆነውን የምትሸፍን ሀገር ነች። እንደሚ 17 ሚሊዮን ስኩዌር ኪሎ ሜትር በላይ ትልቅ ሀገር ነች። ስለዚህ በመሬትም በአየርም ያሉት እንቅስቃሴዎች በመወሰናቸው ምክንያት የተለያዩ ተጽዕኖች እየመጡ ነው የሚገኙት። ከስዊፍት ሲስተምም በመውጣቷ ጋር ተያይዞ የክፍያ ኢሹዎች አሉ። ሌላኛውን ኤኳዶር በጣም በትልቁ ወደ ራሽያ ገበያ ይልኩ ነበር። አሁን ግን ወደ ሌሎች ገበያዎች ነው ምርቶቻቸውን እየላኩ የሚገኙት። ይህም በአጠቃላይ እንግዲህ ተጽዕኖ አሳርፏል። ፍሪው ላይ
ሩሲያን ሲያነሱልኝ ወደ 2.5 ነው እንደዚህ ብለው ነበረ። በመቀበል ነው አበባ በመግዛት ነው ወይስ በገበያው ላይ ወደ ውጭ አበባ በማቅረብ በኩል ነው?
በመቀበል በዓለም አቀፍ ካለው የፍላወር ማርኬት ገበያ እንግዲህ ወደ 15 ቢሊዮን ዩሮ ከሚሆነው ውስጥ ወደ እስከ 2.5-3% የሚሆነው የሚሄደው ወደ ራሽያ ነው።
በመቶኛ ቢገልጹልኝ የኢትዮጵያ አበባዎች ወይም በእናንተ ማህበራት ስር ያሉት ምርቶች የሚሄዱባቸውን አገሮች በቅደም ተከተል የት ነው የሚላኩት እና እሱን ከመጠናቸው ጋር ይነግሩኝ።
እንግዲህ በዋነኝነት የአበባ መዳረሻ ገበያ ኔዘርላንድነት የኢንተርናሽናል ፍላወር ትሬድ ሀብ ስለምትባል ማለት ነው። ስለዚህ ወደዛ እንግዲህ ወደ ካጠቃላይ ካለ አበባ ምርት ወደ 80% ወደዛ ይሄዳል። ከዛ ደግሞ በመቀጠል ጀርመን ትልቅ ተቀባይ ሀገር ነች፣ የኢትዮጵያን አበባ በመቀበል ረገድ ማለት ነው። ስዊዘርላንድ፣ ኖርዌይ፣ ቤልጅየም፣ ፈረንሳይ እያለ ይሄዳል ማለት ነው። በአጠቃላይ አብዛኞቹ የአውሮፓ ሀገራቶች የኢትዮጵያ አበባ ተጠቃሚ ናቸው።
ከዚህ ሌላ በጦርነቱ ሳቢያ ስለተፈጠሩ ሁኔታዎችም አቶ ቴዎድሮስ ይህን ብለዋል።
ከዚህ በተጨማሪ እንግዲህ የማዳበሪያ ዋጋ በሰፊው ጨምሯል። ከዛ አካባቢ የሚመነጩ ማዳበሪያዎች ነበሩ። እንግዲህ አጠቃላይ የመርከብ ዋጋንም ስንመለከት የኮንቴነር ዋጋም በከፍተኛ ደረጃ ጭማሪ አሳይቷል። ኢንዱስትሪው ላይ እንግዲህ ይሄ በአጠቃላይ ሲደመር የራሱን የሆነ አሉታዊ ተጽዕኖ እያሳረፈ ይገኛል። እስካሁን ግን እንግዲህ ይህንን ተቋቁሞ ኩባንያዎች እንቅስቃሴ እያደረጉ ይገኛሉ ማለት ነው።
ለመሆኑ ጨምሯል የተባለው ዋጋ የጨመረው በምን ያህል እጅ ነው?
እስከ 200% ጨምሯል።
200% የሚሆን በአቨሬጅ ማዳበሪያ ስንል የተለያዩ ምርቶች አሉ። በአቨሬጅ ኮስተም ነው እስከ 200% ጭማሪ አሳይቷል።
የማዳበሪያ ዋጋ ማለት ነው?
የማዳበሪያ ዋጋ የመርከብ የሲፍሬቱም ኮስት እንግዲህ የማጓጓዣ ዋጋውም እንግዲህ ከፍተኛ ጭማሪ አሳይቷል። እንግዲህ ይሄ በአጠቃላይ የኢንዱስትሪው ላይ የማምረቻ ወጪው ላይ ጭማሪ አምጥቷል ብለን መውሰድ እንችላለን።
እና ሌሎች የገበያ አማራጮችን አግኝታችኋል አሁን ወይስ ምንድን ነው በዚህ ሰዓት እያደረጋችሁ ያላችሁ?
እንግዲህ እንደ ማህበር በፊትም አሁንም የምንሰራው ለኢትዮጵያ ምርት መዳረሻ ሀገሮችን የማስፋፋት ስራ እንሰራለን። እንግዲህ እንደሚታወቀው ኢትዮጵያ አበባ ከሩቅ ምስራቅ ጃፓንና ኮሪያ ላይ በቅርብ ዓመታት በሰፊው ኤክስፖርት ተጀምሮ ነበር። ሰሜን አሜሪካ ገበያም ላይ ከኢትዮጵያ ኤርላይንስ ጋር ተያይዞ ምንም እንኳ ያጓም ተጽዕኖ ቢኖር ወደዛም ለመላክ ጥረት በሚገኘው የካርጎ ስፔስ ለመላክ ከፍተኛ ጥረቶች እየተደረጉ ነው የሚገኘው። ወደ ቻይናም ገበያ ለመግባት ሰፊ እንቅስቃሴ ነው እየተሰራ የሚገኘው። በዋነኝነት ወደ አውሮፓ ነው የሚላከው። አውሮፓ ገበያም ላይ ይበልጥ ተፎካካሪ ለመሆን ብዙ ዳራሻዎች ላይ ብዙ ሱፐር ማርኬት ቼኖች ላይ ለመግባት ሰፊ ስራዎች እየተሰሩ ነው የሚገኙ።
ስለዚህ አሁን ጉዳት የመጣው ከተቀባይ አንጻር ብቻ ሳይሆን ከምርቶቻችሁን የምትላኩበት የማዳበሪያና የትራንስፖርት አቅርቦት ላይ ነው ማለት ነው ችግሩ የመጣው? አሁን
በሁለት መልኩ ነው ተጽዕኖ የሚኖረው። አንደኛው የኢትዮጵያ አበባ ከዚህ ሄዶ ከዛ ከኔዘርላንድ በትራክ ነው ወደ ራሻ የሚሄደው። ስለዚህም ላይ ተጽዕኖ ይደርሳል ማለት ነው። ሁለተኛው ተጽዕኖ የሚደርስብን እንግዲህ ኢኳዶር አብዛኛውን አበባ ወደ ራሻ ይልክ ነበር። አሁን መላክ ስለማይችሉ በቀጥታ ወደ ገበያ ያስገብታል ማለት ነው። ይህም እንግዲህ ማርኬቱ ላይ ሰርፕለስ እንዲኖር ያደርጋል ማለት ነው። በተለይ አውሮፓ ገበያ ላይ ተጨማሪ አቅርቦት ይኖራል ማለት ነው። የራሻ ገበያ አብዞርብ ሊያደርግ ይችል የነበረውን ወደ ገበያ በመግባቱ እንግዲህ ዋጋ እንዲቀንስ
አቶ ቴዎድሮስ በተለይ በኮቪድ ወቅት የነበረውንም መልካም ሁኔታ ጨምረው እንደሚከተለው ያብራራሉ።
እንግዲህ ምናልባት ወደኋላ መለስ ብለን ብናየው ጥሩ ነው ብዬ አስባለሁ። የኢንዱስትሪውን እንቅስቃሴ ኮቪድ በተለይ እንደ አውሮፓውያን አቆጣጠር ማርች እና ኤፕሪል 2020 ላይ ትልቅ አደጋ ኢንዱስትሪው ላይ ጥሎ ነበር የነበረው። ምክንያቱም አውሮፓ ሎክዳውን ላይ ነበር፣ ውሸባ ላይ ነበሩ። በዛ ምክንያት እንቅስቃሴ አልነበረም ለስምንት ሳምንታት ማለት ነው። በዛ የተነሳ ኩባንያዎች ትልቅ ችግር ላይ ወድቀው ነበር። ማህበራችን እንግዲህ መደረግ አለባቸው ያላቸውን ምክር ሀሳቦች ለመንግስት አቅርቦ ነበር። መንግስት ፈጣን ምላሽ በመስጠቱ ኮቪድ ሊያደርስ የነበረውን ከፍተኛ አሉታዊ ተጽዕኖ ወደ እድል ተቀይሮ ኩባንያዎቹ ወደ ስራ ገብተው ከሞላ ጎደል በጣም ጥሩ ሊባል የሚችል እንቅስቃሴ ሲያደርጉ ነበር የቆዩት። አውሮፓም ላይ ሳመር ታይም የምንላቸው ወራቶች በተለይ ሰኔ፣ ሐምሌ፣ ነሐሴ ላይ የበጋ ወቅታቸው ነው። ወደ መዝናናት የሚሄዱበት ሙቀትም ስለሚሆን ጋርደኖቻቸውን የሚንከባከቡበት ወቅት ነበር። ሌላ ጊዜ ዳውን ሲዝን ብለን የምንወስደው ነው። ነገር ግን በኮቪድ ምክንያት ቤታቸው ስለነበሩ በተለይ የአበባም ሆነ የሚበላ ነገር ፍላጎታቸው ከፍተኛ ነበር።
ስለዚህ በሌሎች የምጣኔ ሀብቶች ላይ ከፍተኛ ጉዳት ያስከተለው ኮቪድ-19 ለኢትዮጵያ አበቦችና ተያያዥ ምርቶች ግን የፈጠረው መልካም አጋጣሚ ከፍተኛ መሆኑን አቶ ቴዎድሮስ ይገልጻሉ።
ስለዚህ ኢንዱስትሪው እንግዲህ በኮቪድ ወቅት ሬከርድ ሊባል የሚችል ትልቅ ሴል ማከናወን የቻለበት ነው። እንደ ሀገርም ካየነው ከግማሽ ቢሊዮን ዶላር በላይ የውጭ ምንዛሪ ማመንጨት የተቻለበት ነበር። እንግዲህ ባለፉት ሁለት ዓመታት በየዓመቱ $500 ቢሊዮን በላይ ኢንዱስትሪው ማመንጨት ችሎ ነበር። ስለዚህ የነበረው መጥፎ አጋጣሚ ወደ እድል ተቀይሮ ጥሩ እንቅስቃሴ ተካሂዶበታል።
ለዚህ ትልቅ አስተዋጽኦ ያደረጉ ሁኔታዎችንም አቶ ቴዎድሮስ እንደሚከተለው ገልጸዋቸዋል።
አንደኛው ትልቅ እድል የሰጠን የኢትዮጵያ አየር መንገድ በረራ አለማቋረጡ ነው። እዚህ አጋጣሚ የኢትዮጵያን አየር መንገድ ለማመስገን እወዳለሁ። ከኬንያ አንጻር ስናየው በኮቪድ ምክንያት ኬንያ ወደ 50,000 የሚሆን የአበባ ሰራተኛ ተቀንሶ ነበር። ኢትዮጵያ ላይ ከዚህ ጋር የተገናኘ ቅነስ አልተደረገም። እንግዲህ ማህበሩና ባላቶቹ ባረጉት ጥረት የተነሳ መንግስትም በሰጣቸው በጎ ውሳኔዎች የተነሳ ማለት ነው።
አስቸጋሪ በነበረው የኮቪድ ወቅት የተፈጠረው መልካም አጋጣሚ በአሁኑ ወቅት በተፈጠረው የሩሲያና የዩክሬን ጦርነት ሳቢያ ግን መቀየሩን የአቶ ቴዎድሮስ መግለጫ ያስረዳል። ኢትዮጵያ ሆልቲካልቸር አምራች ላኪዎች ማህበር ዋና ዳይሬክተርን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ለዕለቱ ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት ሲኖራችሁ በኢሜይል አድራሻችን horn@voanews.com ላይ ጻፉልን። በተጨማሪም ደግሞ በፌስቡክ ገጻችን @voamharic ገብታችሁ በhashtag voamharic የትዊተር ገጻችንን ጎራ ብላችሁ በመጎብኘት አስተያየቶቻችሁን በውስጥ መስመር ላኩልን። ተከተሉን፣ ተነጋገሩ። ተወያዩ። በተጨማሪም ደግሞ የስልክ መስመራችንን እናስታውሳችሁ። 2022059942 የውስጥ መስመር 14 በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። የዋትስአፕ ቁጥራችንንም እናስታውሳችሁ። 2022513505 ሁሌም እንደምነው የዚህ የዋትስአፕ ቁጥራችን ለመደወያ ሳይሆን በድምጽ ቀርታችሁ አስተያየቶቻችሁን ለማስተላለፊያ እንዲሁም የጽሁፍ መልእክቶቻችሁንና ጥቆማዎችን ለመስጫ ነው። በድጋሚ ላስታውሳችሁ 2022513505 ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ደግሞ ያቀናበረችልን ብርሃን ኃይሉ ናት። እዚህ ዋሽንግተን ዲሲ በሚገኙና በመላው ኢትዮጵያ ባሉ ዘጋቢዎቻችን ባልደረቦቻችን ስም ሰናበታችኋለሁ። ደህና ደሩ።